ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ጥር 23 2015 ዓ ም ነው። ለምሽቱ ካሰናዳናቸው ጉዳዮች መካከል በዩናይትድ ስቴትስ ከቅኝ ግዛት ውጪ የሆኑ የአፍሪካ ቋንቋዎችን የሚያስተምሩ ትምህርት ቤቶች በጣት የሚቆጠሩ ናቸው። ፈረንሳይኛና ስፓኒሽ የሚያስተምሩ ትምህርት ቤቶች አሉን። እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩ ትምህርት ቤቶች እጅግ ጥቂት ናቸው።
በሜሪላንድ ግዛት የሚገኝ አንድ ሁለተኛ ደረጃ ትምህርት ቤት የአማርኛ ቋንቋ ለተማሪዎች ለመስጠት ተዘጋጅቷል። ቀደም ብለን የሰማናቸው ጃን ጋሪክ የተባሉትን የትምህርት ቤቱን ርዕሰ መምህር ነው። ሙሉ ጉዳዩ በምሽቱ ይቀርባል። የባህር ዳር የታንኳ ቀዘፈ ውድድርን የተቆጣጠሩትን እህትማማቾች የሚመለከተው ዘገባ እንዲሁም ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ በድምፅና ምስል ቅንብሩ አብሮን ያመሻል። አብራችሁን ቆዩ። ወደ ቀዳሚው መሰናዶ እንሻገር። ኢትዮጵያውያንና ትውልድ ኢትዮጵያውያን በብዛት ከሚኖሩባቸው የዩናይትድ ስቴትስ ግዛቶች መካከል አንዱ የሜሪላንድ ግዛት ነው። በዚህ ግዛት ውስጥ የሚገኝ ኖርዝውድ የተሰኘ ሁለተኛ ደረጃ ትምህርት ቤት በቅርቡ የአማርኛ ቋንቋ ለተማሪዎች መስጠት እንደሚጀምር አስታውቋል። ምንም እንኳን በዩናይትድ ስቴትስ ከፍተኛ የትምህርት ተቋማት የአማርኛና የግዕዝ ቋንቋዎች መሰጠት ላይ ቢገኙም በሁለተኛ ደረጃ ግን ሲሰጥ ይሄ የመጀመሪያ ይሆናል። ኤደን ገረመው የትምህርት ቤቱን አስተዳደርና ኃላፊዎች አነጋግራ ተከታዩን አሰናድታለች።
በዩናይትድ ስቴትስ እጅግ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ከሚኖሩባቸው አካባቢዎች መካከል ዋነኛው ዋሽንግተን ዲሲና አካባቢው ነው። በተለያዩ ጊዜያቶች የተሰሩ ኢመደበኛ ጥናቶችም ቁጥራቸው ከ200,000 የሚልቁ ኢትዮጵያውያን በእነዚህ አካባቢዎች እንደሚኖሩ ያመላክታሉ። ይህን ተከትሎም ከዓመታት በፊት የግዛቶቹ አስተዳደሮች ተገልጋዮች የአማርኛ ቋንቋ የትርጉምና የጽሑፍ አገልግሎት እንዲያገኙ አድርገው የነበረ ሲሆን ከሳምንታት በፊት ደግሞ በሜሪላንድ ግዛት ውስጥ ካሉ አራጃዎች መካከል አንዱ የሆነው የመንጎመሪ ካውንቲ ኖርዝውድ ሁለተኛ ደረጃ ትምህርት ቤት ለቀጣይ ዓመት የአማርኛ ቋንቋ ትምህርት እንደ ተጨማሪ ክፍለ ጊዜ እንደሚሰጥ አስታውቋል። ጆን ጋሪክ የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ናቸው።
We work with many students and families that are Amharic speakers and as well.
አማርኛን ጨምሮ ሌሎች በአፍሪካ ቀንድ የሚነገሩ ቋንቋዎችን የሚናገሩ ተማሪዎችና ወላጆች ጋር ነው የምንሰራው። እንደ ትምህርት ቤቱ አስተዳደር አማርኛም ሆነ በአፍሪካ ቀንድ የሚነገሩ ሌሎች ቋንቋ ተናጋሪዎች ጋር አብሬ ስሰራ የታዘብኩት ልጆቹ እዚህ የተወለዱ የመጀመሪያ ትውልድ አሊያም ሁለተኛ ትውልድ ሊሆኑ ይችላሉ፣ ነገር ግን አማርኛ አይናገሩም። ስለዚህ ብዙ ጊዜ የምናየው ከወላጆቻቸው ጋር ለመግባባትና ለመነጋገር የሚያስተረጉምላቸው ታላቅ ወንድም ወይንም ልጅ እንዳለ ነው። ይህ እንግዲህ ይታይሽ ከገዛ ወላጆቻቸው ጋር ለመግባባት ማለት ነው። ይህ ማለት በትምህርት ቤታችንና በትምህርት ስርዓታችን ውስጥ ያለ ተግዳሮት እንደሆነ ነው የተገለጸልኝ። ልጆች የቤተሰቦቻቸውን ባህልና ታሪክ ለመማር እድሉ ሊኖራቸው ይገባል። ያ አማርኛ ቋንቋን የማስተማር ሐሳብ የመጀመሩ መነሻ ሊሆን ይችላል። በእርግጥ በአፍሪካ ቀንድ እጅግ ብዙ ቋንቋዎች እንዳሉ እናውቃለን። ነገር ግን ደግሞ አማርኛ ብዙ ተናጋሪዎች እንዳሉትም ተረድተናል። ስለዚህ ከዚያ ነው የጀመርነው። በዚያ ላይ በትምህርት ቤታችን ውስጥ ከእንግሊዝኛና ከስፓኒሽ ቀጥሎ የሚነገረው ቋንቋም አማርኛ ነው። ስለዚህ ይህንን ቋንቋ ማስተማር ተገቢ መሆኑ ግልጽ ነው።
የቋንቋ ትምህርቱ ታዲያ የሁለተኛ ደረጃ ተማሪዎቹን ከቤተሰብ ጋር ከማቀራረቡ በተጨማሪም በተማሪዎቹ የከፍተኛ ደረጃ ትምህርት ማመልከቻዎች ላይ ሰፊ ሚና እንደሚኖሩም የኖርዝውድ ትምህርት ቤት ምክትል አስተዳደርና የዓለም ቋንቋ ክፍል አስተባባሪ ላሪሳ አማዶር ይገልጻሉ።
So yeah, that happens a lot in every community of immigrants where the children
በሁሉም ስደተኛ ማህበረሰብ ውስጥ የመጀመሪያ ትውልድ የሆኑ ልጆች የቤተሰባቸው አስተርጓሚ መሆን ኃላፊነት ይጣልባቸዋል። በትምህርት ስርዓት ውስጥም ወላጆቻቸው እንግሊዘኛ ሳይችሉ ቀርተው ልጆቹ ለማስረዳት ሲጠሩ እናያለን። ነገር ግን እነዚህ ልጆች የክህሎት እጥረት አለባቸው። ቋንቋውን ሰምተው ቢረዱም የማንበብና የመጻፍ ችግር አለባቸው። ስለዚህ በደንብ የተሟላ የሁለት ቋንቋ ተናጋሪ ተናጋሪ እንዲሆኑ ስንል ነው ይህንን ትምህርት የጀመርነው። ይሄ ደግሞ የሜሪላንድ ግዛት ከሚሰጠው የሁለት ቋንቋዎች ምስክር ወረቀት ተጠቃሚ ያደርጋቸዋል። ምንም እንኳን ቋንቋውን ባይማሩም ሁለቱንም ቋንቋዎች ማዳመጥ፣ መናገር፣ ማንበብና መጻፍ ከቻሉ የሁለተኛ ደረጃ መልቀቂያ ዲፕሎማቸው ላይ ይንጸባረቃል። ያ ደግሞ ኮሌጅ እንዲገቡ አንድ የሚያግዛቸው ነጥብ ይሆናል ማለት ነው። እኛም ማድረግ የፈለግነው ይህንኑ ነው ለተማሪዎቹ ያንን ማቅለል።
በአሁን ሰዓት ለቀጣይ አመት ተጨማሪ አማርኛ ክፍለ ጊዜ መማር የሚፈልጉ ተማሪዎችን መመዝገብን ጨምሮ ሌሎች ቅድመ ዝግጅቶች እየተፈጸሙ መሆኑንም የትምህርት ቤቱ አስተዳደሮች ገልጸዋል። ይሁን እንጂ ከዚህ ቀደም በሁለተኛ ደረጃ የአማርኛ ትምህርትን የመስጠት ተሞክሮ አለመኖሩ የትምህርቱን እቅድ የመንደፍ ጉዟቸውን አስቸጋሪ ካደረጉባቸው ነገሮች መካከል መሆናቸውንም አማዶርላ ገልጸዋል። አማዶርላ አያይዘውም ነገር ግን አላማቸው ከቋንቋ እውቀት የላቀ ግብ እንዳለውም ያስረዳሉ።
Again, like I said, a lot of children of immigrants, they've been born here, a lot of the students that we have, and they
ቀደም እንዳልኩት ብዙዎቹ ስደተኛ ልጆች እዚህ ነው የተወለዱት። እናም የወላጆቻቸውን ባህል በትንሹ ቤታቸው ውስጥ ያዩታል። ነገር ግን ባህላቸውን በሙሉ አያውቁትም። እኛ ያንን እንዲያገኙ ልናደርጋቸው ነው የምንፈልገው። ይሄ ትምህርት ቋንቋን ብቻ ሳይሆን ባህልና ታሪካቸውንም የሚያውቁበት ነው። ምክንያቱም እነዚህ ልጆች አንድ ቀን ተነስተው በአውሮፕላን ተጉዘው ቤተሰቦች የመጡበትን ሀገር ሄጃ ያለው የዘር ሀረግን አጠናለው እንዲሉ ማበረታታት እንሻለን። ይህን ትምህርት ተጠቅመን ባህላቸውንና ታሪካቸውን እንዲያውቁና ፍቅር እንዲያዳብሩ ማድረግ እንሻለን።
የኖርዝውድ ሁለተኛ ደረጃ ትምህርት ቤት ዳይሬክተር ጆን ጋሪክ የሞንጎመሪ ካውንቲ ወይም አውራጃ አስተዳደር እንዲሁም ደግሞ የአካባቢው ኢትዮ ኤርትራውያን ማህበረሰቦችና በሲልቨር ስፕሪንግ የሚገኘው የኢትዮጵያ ማህበረሰብ ቢሮ ሌሎች ግለሰቦችም ለዚህ ልዩ መርሃ ግብር መሳካት እገዛ እያደረጉ መሆኑን ገልጸዋል። ጆን ጋሪክ ይህንን የአማርኛ ቋንቋ ትምህርት ልዩ የሚያደርገውንም ነገር ይገልጻሉ።
There's very few school systems in the United States that offer non-colonial African languages as a language offer. I mean, we have French, which is
በዚህ በዩናይትድ ስቴትስ ከቅኝ ግዛት ውጪ የሆኑ የአፍሪካ ቋንቋዎችን የሚያስተምሩ ትምህርት ቤቶች በጣት የሚቆጠሩ ናቸው። ፈረንሳይኛና ስፓኒሽ የሚያስተምሩ ትምህርት ቤቶች አሉን። እነዚህ በአፍሪካ የሚነገሩ ቋንቋዎች ናቸው። ነገር ግን አፍሪካ በቀል የሆኑ አውሮፓዊ ያልሆኑ ቋንቋዎችን የሚያስተምሩ ትምህርት ቤቶች እጅግ ጥቂት ናቸው። በሞንትጎመሪ ካውንቲ አማካኝነት እዚህ ኖርዝውድ ትምህርት ቤት የተጀመረው ነገር እንዲሰፋ ወደ ሌሎች ሁለተኛ ደረጃ ትምህርት ቤቶችም እንዲስፋፋ እንሻለን። በሌላ ግዛት ያሉ ትምህርት ቤቶችም አማርኛን ሲያስተምሩ ማየት እንሻለን። በተለይ ደግሞ በዚህ በሜሪላንድ። ምክንያቱም በሜሪላንድና በዋሽንግተን ዲሲ እጅግ ብዙ ዲያስፖራዎች አሉ።
ጆን ጋሪክ አያይዘውም ትምህርቱ በቀጣይ መሰጠት ሲጀምር በግዛቱና ከግዛቱ ውጪ ለሆኑ ለሁለተኛ ደረጃና ለቅድመ ሁለተኛ ደረጃ ተማሪዎች በድረገጽ አማካኝነት እንዲሰጥ እቅድ እንዳላቸው አስረድተዋል። በተለይም ትምህርቱ ተደራሽነት ያልነበራቸው ማህበረሰቦችን የማካተት ሰፊ የሆነ ሚና እንደሚኖረውም ተናግረዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ጣቢያው የአሜሪካ ድምፅ በመከታተል ላይ ያላችሁ ደግሞ ጋቢና ቪኦኤ ዝግጅቶቻችን ይቀጥላሉ። በየዓመቱ የባህር ዳር ከተማ በጣና ሐይቅ ላይ ልዩ የጀርባ ትርኢትና የታንኳ ቀዘፋ ውድድር ታከናውናለች። ዘንድሮ ታዲያ ለየት ባለ ሁኔታ ሴት ተወዳዳሪዎች ብቅ ማለታቸው ለተመልካች አዲስ ነገርን ፈጥሯል። በታንኳ ቀዘፈ ውድድር የተሳተፉት ከአራት የቤተሰብ አባላት ውስጥ ሶስት እህትማማቾች ሲሆኑ አንደኛ፣ ሶስተኛና አራተኛ ሆነው ውድድራቸውን አጠናቀዋል። ባልደረባችን አስቴር ምስጋናው ሶስቱን እህትማማች ተወዳዳሪዎች አነጋግራለች። በመቀጠል ዝግጅቱ ይቀርባል።
በየአመቱ ጥር ወር ላይ ጥርን በባህር ዳር የተሰኘ መርሃ ግብር በባህር ዳር ከተማ ይካሄዳል። በዚህ መርሃ ግብር ጥምቀትን ከማክበር ባለፈ በባህር ዳር ጎዳናዎች ላይ በብስክሌት ሽር ማለት እንዲሁም የጀልባ ትርኢትና የታንኳ ቀዘፋ ውድድር በጣና ሐይቅ ላይ ይካሄዳል። ይህ መርሃ ግብር መካሄድ ከጀመረ 6 አመታትን አስቆጥሯል። በጣና ሐይቅ ላይ እየተካሄደ ያለው የጀልባ ትርኢትና የታንኳ ቀዘፋ ውድድር ከአመት አመት የተሳታፊውና የተመልካቹ ቁጥር እየጨመረ መምጣቱ የሚናገሩት አዘጋጆቹ በዘንድሮው ውድድር 60 ጀልባዎችና 7 ታንኳዎች ተሳትፈዋል ብለዋል። የዘንድሮው ውድድር በወንዶችና በሴቶች ምድብም የተካሄደ ነበር። በጣና ሐይቅ ላይ ያለችውና ከባህር ዳር ከተማ በጀልባ 20 ደቂቃ በመጓዝ በመትገኘው ደብረ ማርያም ገዳም የመጡት 4 የቤተሰብ አባላት በሴቶች በታንኳ ቀዘፋ ውድድር ተሳትፈዋል። በዚህ የታንኳ ቀዘፋ ሁለቱ ህትማማቾች ገነት ተበጀና ዘርፌ ተበጀ አንደኛና ሶስተኛ ሆነው ሲወጡ ሌላዋ ያጎታቸው ሚስት አበባ ጀንበር ሁለተኛ ሆና ጨርሳለች። ከሶስቱ ህትማማቾቹ አንዷ የሆነችውና በውድድሩ የተሳተፈችው የዝና ተበጀ የታንኳ ቀዘፋን ካሳ አጥማጁ አባታቸው እንደተማሩት ትናገራለች።
ታንኳን ለማመር ነበር።
ማንንም ያለማመርሽ?
ፋዛ አባቴ ነው ያለማመደች። ካሳ ያወጣ ነበር አባታችን። በዛውም ለማመር ነበር። እና ጥምቀት ሲሆን ራሱ በልጅነታችንም ታንኳ ሰርተን ጀልባው ጋር በታንኳ ነበር ምን ሄደው
ራሳችን ሰርተን ነበር። ራሳችን
ሰርተን ፋዛ ቢሰራልና ራሳችን ሰርተን ነበር ምን ለማመር ምን ሄደው አባታችን።
እሺ፣
ከዛ ተነስተን በቃ ዛሬ ለውድድር በቅተን።
እንዴት አሰባችሁ ግን ለማወቅ?
ያሰብነው እንትን አጎታችን ያመጣን አብራዚያ ውድድር አለ ብሎ ሴት ሲባል እኛ
ከሴጣና
እና ተወዳደረ።
እሺ፣ ውድድሩ እንዴት ነበር?
በጣም ደስ ይላል። በቃ የዛሬ በቃ የተለየ ነው፣ ደስ የሚል ነበር።
ልዩ የሚያደርገው ዘንድሮ ነው የጀመረው?
ዘንድሮ ነው የጀመረው።
ዛሬ ነው የጀመረችው። እና በውድድሩ ምን ውጤት አመጣችሁ?
ደስ የሚል ውጤት ነው። በቃ ከአንድ እስከ አራት ወጠናል። እኔ አቅም ልዩ ከታንኮ ችግር ነው ከርሞ አንደኛ ወጣለሁ ብዬ አስባለሁ።
ግን አልከበዳችሁም? ይሄ ፍጥነቱ ምናምን
አንተ ሆይ መጀም
ስትመጡም ከደብረ ማርያም በታንኳ
ከደብረ ማርያም አንስተን በዚያ
ወጣለበትካሬ ለስፖርት የሆነ ለሴቶች ደግሞ ማበረታቻ ነው። ለወደፊት ሴቶች ማበረታቻ ነው። እኛ ላይተው በቃ ለወደፊት ይወዳደራሉ። ቱሪዝም ኢትዮጵያን ለማስተዋወቅ ሴቶች አቅም እንዳላቸው ባህር ዳር በተለይ የባህር ዳር ልጆች አቅም እንዳለን ለዓለም ራሱ ማስተዋወቅ እንችላለን።
በውድድሩ በአንደኝነት ያጠናቀቀችው የገንዘብና የምስክር ወረቀት ሽልማት ያገኘችው ገነት ተበጀ በማሸነፏ የተሰማትን ስሜት እንዲህ ስትል ገልጻ።
ገነት ተበጀ 3000 ብር ሽልማት።
ምን ተሰማሽ?
ስሜት
በወንዶች ውድድር ደግሞ ታምሮ አካልነህ አንደኛ ደረጃን ይዞ ሲያጠናቅቅ ኑርልኝ ጌትነትና ጌታቸው ውበቴ ተከታትለው ገብተዋል። የባህር ዳር ከተማ አስተዳደር የኢንዱስትሪና የኢንቨስትመንት መምሪያ ኃላፊ ወይዘሮ አበባ ንጉሴ ባህር ዳር ከተማን የቱሪስት ከተማ ለማድረግ በርትተው የሚሰሩ ወጣቶችን አመስግነው ባህር ዳርን ዓለም አቀፍ የቱሪስት ከተማ ለማድረግ እንደሚሰሩ ተናግረዋል።
ባህር ዳር ማንኛውም ሰው ወደ ከተማችን መጥቶ እንዲዝናና ስፖርታዊ ውድድሮችን እንዳይ ባህር ዳር ከተማ የቱሪዝም ከተማ እንድትሆን በርትታችሁ ለሰራችሁ ሰው ወዳድና እንግዳ አክባሪ ለሆነው ህዝባችን፣ ወጣቶች፣ ሴቶች፣ መላው ማህበረሰብ ምስጋና ማቅረብ ይፈልጋሉ። አመስግኑልኝ። በሌሎች ፕሮግራምም የሚቀጥል ይሆናል። ጥርን በሙሉ ጥርን በባህር ዳር ሀገር አቀፍ ዓለም አቀፍ በዓል አድርገን እንቀጥላለን። እጅግ በጣም አመሰግናለሁ። በርቱ።
በባህር ዳር ከተማ በምስጉን ትራፊክ ፖሊስነት የሚታወቀው ያለዋጅሬ በዚህ የታንኳ ቀዘፋ ውድድር ልዩ ተወዳዳሪ ሆኖ የቀረበ ሲሆን የመርሃ ግብሩ ልዩ ተሸላሚም ነበር። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። ቀጣዩ መሰናዶ ከሰሞነኛው የሀገር አቀፍ ፈተና ጋር ያቆይናል። በኢትዮጵያ በ12ኛ ክፍል መልቀቂያ ፈተና የታየው ዝቅተኛ ውጤት መንስኤው መጠናት እንዳለበት ምሁራን እየተናገሩ ይገኛሉ። የተማሪዎቹ መውደቅ በትምህርት ስርዓቱ ለረጅም ጊዜ ሲጠራቀሙ የመጡ ብልሹ አሰራሮች ውጤት ነው ያሉት ምሁራኑ መንዚዎቹ በዝርዝር መታየት እንዳለባቸው አሳስበዋል። ትምህርት ሚኒስቴር በወሰደው እርምጃ ዙሪያም የተለያዩ አስተያየቶችን እየሰጡ ይገኛሉ። ገብረ ሚካኤል ገብረ መድን የዚህን ጉዳይ ዝርዝር ይነግረናል።
አዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምህርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ በብሔራዊ ፈተናው ለተማሪዎቹ በብዛት መውደቅ በትምህርት ስርዓቱ ውስጥ ያሉት ተዋናዮች ተጠያቂዎች ናቸው ይላሉ።
ዋናው ራሱ መንግስት ነው። ያ እንግዲህ የትምህርት ፖሊሲንም ጨምሮ በየደረጃ ያሉ የመንግስት ኃላፊዎች እና ቢሮዎች አሉ ይህን የሚያስፈጽሙ። በመቀጠል ከፌደራል ጀምሮ በተወረድ የሚወርድ በክልል ትምህርት ቢሮ፣ በወረዳ ትምህርት ጽህፈት ቤት ብለን እስከ ትምህርት ቤት ድረስ እንወርዳለን። ትምህርት ቤት ላይ ነው ቀጥተኛ ጉዳዩ መመለከታቸው። እንግዲህ መምህራንና የትምህርት ቤት አመራሮች ይኖራሉ። ከዛ በተጨማሪ ተማሪዎችና ወላጆች ይኖራሉ። እነኚህ እንግዲህ ሁሉም አሁን ለመጣው ውጤት ተጠያቂ ናቸው በየደረጃው ማለት ነው።
በጅማ ዩኒቨርሲቲ የሚዲያና ኮሚኒኬሽንስ መምህር ዶክተር ጌታቸው ጥላሁን ባለፉት 3 አስርት ዓመታት ለትምህርት ሽፋን የተሰጠውን ትኩረት ያህል ለጥራት ባለመሰጠቱ ይህ ውጤት መምጣቱን ይናገራሉ።
እውነት ለመናገር በከፍተኛ ደረጃ የትምህርት ተደራሽነትን የማትኮር ጉዳይ ነበር እና ይሄ በጣም ጥሩ ነው። ትምህርት ተደራሽ ሆኗል። ከዚህ ጋር ተያይዞ እንግዲህ ሊኖር የሚችል ክፍተት አለ። የጥራት ጉዳይ አለ። የመምህራን እጥረት አለ። የስልጠና ጉዳይ አለ። ከዚህ ጋር ተያይዞ ደግሞ እንዲሁም ከመምህራንንም ከፖለቲካው ጋር አገናኝቶ አንድም የፖለቲካው ሂደት ተሳታፊ እንዲሆኑ በቀጥታ የሚሆን በተዘዋዋሪ የማስገደድ ነገር አለ። አይ እዛ ደግሞ ፖለቲካ ውስጥ ደግሞ የማይሳተፉና ክሪቲካል ሲሆኑ በሀገሪቱ ስርዓት ላይ እጅግ ደግሞ በተለይ ደግሞ በትምህርት ጥራት ላይ አስመልክቶ ጥራት ላይ እናተኩር የሚል ክርክር በሚነሳበት ጊዜ በከፍተኛ ደረጃ ጫናዎች አሉ፣ ማሳደዶች አሉ፣ ማንገላታቶች አሉ። ይሄ ሁሉ ተደምሮ መጨረሻ ላይ እዚህ ደረጃ ደረሰ ማለት ነው።
ይህ ዝቅተኛ ውጤት በትምህርት ቤቶች ያሉ የተለያዩ ችግሮች ተደምረው የፈጠሩት እንደሆነ የገለጹት ደግሞ በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት መምህሩ ዶክተር ከበደ ገነቲ ናቸው።
ትምህርት ቤቶች ከግብዓት አኳያ በምናይበት ጊዜ ቤተ መጻሕፍት የሌለባቸው፣ የመምህራን ብቃትና ተነሳሽነት ጥያቄ ውስጥ ያለበት፣ ላቦራቶሪ፣ ስርዓተ ትምህርት፣ የተማሪ ለመማር ያለውም ዝግጁነት እንደዚህም ደግሞ የተረጋጋ የመማር ማስተማር ስርዓት የለም። በፖለቲካ ነው የምናጠው። ትምህርት ቤት ብዙ ጊዜ የፖለቲካ ገበያ ማራገፊያ ነው የሚሆነው። ስለዚህ ሁሉ ለመማር የሚያስፈልጉ መሰረተ ልማቶች ተሟልቶ አልተገኙም። ከሂደት አኳያ ደግሞ ተማሪ ተኮር የሆነ ትምህርት መማር ማስተማር ስርዓት፣ የተማሪ ምዘና ስርዓቱ ራሱ በጥልቅ ለዚህ ክፍተት የሚዳርግና ጽንሰ ሀሳብ ላይ ብቻ እንጂ ፕራክቲስ ተኮር ያልሆነ እና ትምህርት ቤቶቻችን ደግሞ ስራቸውን በአግባቡ አይተው ለይተው ጠንካራና ደካማ ጎን ለይተው ሙሉ አለመሄዳቸውን ያሳያል።
ወደ ዩኒቨርሲቲ የሚገቡት በሀገር አቀፍ ፈተናው 50ና ከ50 በመቶ በላይ ውጤት ያመጡት 29909 ተማሪዎች ብቻ መሆናቸውን ትምህርት ሚኒስቴር ገልጿል። በፈተናው ያላለፉት ተማሪዎች ደግሞ በዩኒቨርሲቲዎች የማብቂያ ትምህርት ይሰጣቸዋል ተብሏል። ዶክተር ደጀኔ ንጉሴ የዚህን እርምጃ ጠንካራና ደካማ ጎን ያብራራሉ።
ከዚህ በፊት እንግዲህ እንደዚሁ አይነቶቹ ነበሩ። ወጥቶ ወደ ለማህበረሰቡ አገልግሎት እንሰጣለን ተብሎ ወደ ገበያው ሲለቀቁ የነበሩት እና አሁን በተለያየ መስክ በሀገራችን የምናያቸው የምንሰማቸው በጣም የተበላሹ አሰራሮች የዚሁ ውጤት ነው የሚሆነው። አንድ ሰው በራሱ ተምሮ በራሱ ጥረት አግኝቶ የማያልፍ ከሆነ ኩረጃ አንዱ የኮራፕሽን መገለጫ ነው። ታች አሁን በየቦታ የምናያቸው የምንሰማቸው በጣም ግድፈት ያለባቸው አሰራሮች፣ ህዝቡን ያማረሩ አሰራሮች የዚሁ አይነት ጄኔሬሽን አሰራር ውጤት መሆኑን ያሳያል እና ይህንን በተወሰነ መልኩም ቢሆን ለማስቀረት መቻሉ ጥሩ አድርጌ ወስዳለሁ እኔ አሁኑን እርምጃ ማለት ነው። እንደ ጉድለት ብዬ የማስበው ይሄ የተጀመረው እርምጃ ከጭንቅላት ላይ መጀመር ነው የሆነው። ታች ተማሪዎች ከቅድመ አንደኛ ጀምረው እስከ 12ኛ ክፍል ድረስ ያለፉባቸው የትምህርት ሂደቶች አሉ። እነኛ ሂደት ላይ መወሰድ የነበረበት ጥንቃቄ አልተወሰደም። ተማሪው በዛ የተበላሸው ሂደት ውስጥ አልፎ እዚህ መጨረሻ ላይ ከደረሱ በኋላ አንገት መያዝ ነው የሆነው እና አንደኛ ብክነት ነው፣
ብክነትን ያስከትላል። ይሄ ሁሉ እንግዲህ የሰው ኃይል ወደ ሌላ ነገር ላይ ተሰማርቶ ቢሆን መጀመሪያው ነው ማለፍ የማይችል መጣላል ነበረበትም። ሌላው ስራአጥነትና ወንጀልን ሊያበራክት ይችላል። ያም እንደ መጥፎ ጎን ወስዳለው። ሌላው ደግሞ በእንትን እንግዲህ በሄደትም የባለሙያ እጥረትም ሊኖር ይችላል ገቢያው ላይ።
ዶክተር ጌታቸው ጥላሁን በበኩላቸው የትምህርት ሚኒስቴር እርምጃን ተገቢነት ያመለክታሉ።
በየትኛውም የትምህርት ስርዓት ውስጥ እንዲህ አይነት ነገር ከገጠመ በጣም እንደውም ለተጋሸበ አሁን እንደምናየው አይነት ነገር ከሆነ ያለው አማራጭ ትምህርት ሚኒስቴር ያዘው አቋም ነው። እነዛ ስታንዳርዱን አሟልተው የገቡቱ በዛው ደረጃ ይሄዳሉ። መዛኛዎቹም እኮ አይ ቲንክ ቶታሊ የመጣል ጉዳይ አይደለም፣ የማብቃት ስራ ነው የሚሰራባቸው እና በማብቃቱ ስራ ውስጥ አልፈው እንግዲህ እንዲያልፉ እና እድሉን እንዲያገኙ የሚደረግበት አግባብ ይሆናል ነውም ብዬ ነው የምረዳው እንጂ ቶታሊ ከሲስተም ተወጣላቸው አይነት ነገር ያልተረዳሁትም መሆኑም ያለበት ደግሞ እንደዛ ነው።
ምሁራኑ ከዚህ ችግር የመውጫ መንገድ ያሏቸውንም ሀሳቦች ሰንዝረዋል። ዶክተር ከበደ ሁሉንም አካላት የሚያስማማ አካሄድ መከተል አስፈላጊ እንደሆነ ይገልጻሉ።
አንደኛ ሙሉ ጤና ይደረግ እዚህ እቺ ውጤት አንድ ነገር ብቻ ናት። ለምንድን ነው ይሄን ይሆን ነው የምን ሙሉ ግምገማ ከተለያየ ዩኒቨርሲቲ ባለሙያ ሞቢላይዝ ተደርጎ ይሄ ነገር እስኪ ይጠናል ለፖሊሲ ማቅጣጫ ይሆናልና ይሄንን እንዴት እንፈታለን አሁን ያጋጠመንን ችግር እንዴት ልንፈታው እንችላለን የምን አገራዊ የሆነ የከፍተኛ ትምህርት አፈጻጸም እንዴት ልናመጣ እንችላለን የምለው ስትራቴጂያዊ ቅድ በግልጽ ችግሮችን የለየ የመፍትሄ አቅጣጫዎችን ያሳየ ስትራቴጂያዊ ቅድ ተዘጋጅቶ ከባለ ድርሻ አካላት ጋር መግባባት መደረስ መቻል አለበት።
የትምህርት ሚኒስቴር የፈተናን ደህንነት ለመጠበቅና ኩረጃን ለመከላከል በሚል ምክንያት የ2014 ትምህርት ዘመን የ12ኛ ክፍል ፈተናን ለመጀመሪያ ጊዜ ዘንድሮ በዩኒቨርሲቲዎች ቅጥር ግቢ ውስጥ እንዲሰጥ ማድረጉ የሚታወስ ነው። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በመቀጠል ደግሞ ወደ ቴክኖሎጂው ዓለም እናቀናና ስለ ባህር ውስጥ ድሮኖች እንግራቸዋለን። የጂኒያ ዲያሎትን ዘገባ እንደሚከተለው አስተናርተነዋል።
ጄሲዩስ ሮቦቲክስ የተሰኘው በሳክራሜንቶ ካሊፎርኒያ የሚገኝ በከፍተኛ ሁለተኛ ደረጃ ተማሪዎች የተቋቋመ የሮቦቲክስ ቡድን ሰዎች በርቀት የሚቆጣጠሯቸውን ተሽከርካሪዎች ከአስር ዓመት በላይ የንድፍ ስራቸውን ሲሰራ ቆይተዋል። ቻርሊ ዲያዝ የዚህ ቡድን አባል ነው። እኒህን ቆንጥጠው ለመያዝ የሚያስችሉ ክፍሎች ንድፍ የሰራ ነው። ካሜራዎቹንና እንደ ሁኔታው ቅርጹ ሊቀያየር የሚችለውን ተንሳፋፊ ስርዓት ያበለጸግነውም እኛ ነን ያለው ቻርሊ። ጄሲዩት ሮቦቲክስ በውሃ ውስጥ የሚሰራ ድሮን ሎንግ ቢች ካሊፎርኒያ ውስጥ በተደረገ ውድድር ላይ ለህዝብ እይታ አቅርበዋል። ማናቲ የሚል ስያሜ የተሰጠው ድሮን የሰጠሙ መርከቦችን ቅሪት ለማመላከት የአካባቢ ጥበቃ ስራዎችን ለመደገፍ እንደሚያግዝ ተነግሮለታል። ቻርሊ ዲያዝ በድጋሚ እኛው በውቅ የሰራ ነው ድሮን የሰው ሰራሽ ልህቀት አሳሽ ስርዓት አለው። ከስር የተያያዘው መቆንጠጫ የውሃ ውስጥ የአረም ደለልን ዳግም ለመመለስ እንገለገልበታለን ያለው በቅርቡ በርቀት የሚቆጣጠሩት ተሽከርካሪ አማካኝነት በ1915 የአውሮፓውያኑ ዘመን በአንታርክቲክ የሰጠመችውን ኢንዱራንስ የተሰኘች መርከብ ቅሪት ለማግኘት ተችሏል። ይህ ጥረት የፈጀው ወጪ ወደ 10 ሚሊዮን ዶላር ይገመታል። ከርቀት የሚቆጣጠሯቸው ተሽከርካሪዎች ጉዳይ በዘርፉ ውስጥ ፍላጎት ባላቸው ዘንድ ለመስረጽ ጊዜ ወስዷል። ይሁንና በርካታ ኩባንያዎች የንድፍ ለውጦችን በማድረግ ድሮኖች በተሻለ ሁኔታ በውሃ ውስጥ እንዲሰሩ ለማስቻል ዋጋቸውንም ለመቀነስ እየሰሩ ይገኛሉ። ብሉ ሮቦቲክስ የተባለው በሎስ አንጀለስ የሚገኝ ተቋም ተሽከርካሪዎቹን ወደ ትክክለኛው አቅጣጫ የሚመራ መቅዘፊያን የመሰሉ ውሃ የማይዘልቃቸው የድሮን አካላትን ያመርታል። የሙቀት የግፊትና የጥልቀት መቆጣጠሪያዎችንም አክሏል። ሮስተም ጂሃንጊር የብሉ ሮቦቲክ መስራችና ዋና ስራ አስኪያጅ ነው። ሞተሩን ከውሃ ለመከለል ከመሞከር ይልቅ ለምን ውሃ የማይዘልቀው ሞተር አንሰራም? እሱ ነው በዚህ ቦታ የሚታየው ፈጠራ ነው ያለው ሮስተም። እኒህ የውሃ ውስጥ ድሮኖች ወደ ጥልቁ ባህር አይዘልቁም። ሆኖም ግን ለሰዎች አደገኛ በሆኑ ሁኔታዎች ውስጥ እንዲሰሩ እየተደረገ እንደሆነ ፍሪዚ ስታር የተሰኙት የቴክኖሎጂ ውድድር ዳኛና ኦፕን ኦሽን ሮቦቲክስ በተሰኘ ተቋም ውስጥ የቴክኖሎጂ ዘርፍ ዋና ኃላፊ ይናገራሉ። በዙሪያችን የሚከናወን ነገር ምን እንደሆነ የመረዳት አቅም ያለው አሳሽ መሆን ለማናቸውም ወይንም ለብዙሃኑ በእጅጉ ጠቃሚ ነው ያሉት። በሰማይ ላይ ከሚበሩት ድሮኖች በተቃራኒ ይሄ ቴክኖሎጂ የውሃ ውስጥ ግንኙነቶችን ችግር መቅረፍ ገና ይጠበቅበታል። ለአሁኑ እኒህ ድሮኖች በረጅም ገመድ የተቀየዱ ናቸው።
በምሽቱ ያዝንላችሁ የመጨረሻ ዘገባ ወደ ጎረቤት ሀገር ኬንያ ይወስደናል። አፍሪካ ውስጥ ካሉት የስደተኛ ካምፖች ሁሉ ትልቅ የሆነው የኬንያ ዳዳቤ ስደተኞች ካምፕ ሊስፋፋ እንደሆነ ተሰምተዋል። ቆንጅታዬ ዘገባውን ይዛለች።
የስድስት ትንንሽ ልጆች እናት የሆነችው ዘምዘም ኦመር አገሯ ያለች የስደተኛ ካምፕ ኑሮ ጥሩ እንደሆነ ተሰማ እንደነበር ትናገራለች። የምትኖረው ሞቃዲሾ አቅራቢያ ነበረ። ከስድስት ወራት በፊት በደረሰ የቦምብ ጥቃት የአስር ዓመት ልጇ ቆሰለ። ከዚያ በኋላ ልጆቿን ይዛ ወደ ዳዳብ ተሰደደች። ስትደርስ የጠበቀችውን እንዳላገኘች ነው የምትናገረው።
እስካሁን የምግብ እርዳታ መቀበያ ካርድ ብቻ ነው የተሰጠን። በስደተኝነት እውቅና ተሰጥቶን አልተመዘገብንም። መታወቂያም አልተሰጠንም።
እንደ ዘምዘም ሁሉ ወደ 100,000 የሚሆኑ ሶማሊያውያን ድርቁንና ግጭቱን ሸሽተው ወደ ኬንያ ተሰደዋል። ሆኖም ኬንያ በተጨናነቀው የዳዳብ መጠለያ ካምፕ አዲስ ስደተኞች መመዝገብ እንዲቆም በማዘዟ አዲስ መጪዎቹ ስደተኞች ከካምፑ ውጪ ባሉ በቂ አገልግሎት በሌላቸው ጊዜያዊ መጠለያዎች እንዲሰፍሩ ተደርጓል። ጃን መዋንጊ በዳዳብ የኬር ኢንተርናሽናል የስደተኛ መርሃ ግብር ኃላፊ ናቸው። እንዲህ ሲሉ ያብራራሉ።
Most of these lands where they are settling lack the basic services.
ስደተኞቹ የሚሰፍሩበት አብዛኛው ቦታ መሰረታዊ አገልግሎት የለውም። ለምሳሌ ያህል የንጽህና አገልግሎት የለም። ውሃ ስለሌለ በቂ የመጸዳጃ ቦታ የለም። ትምህርት ቤትም ሆስፒታልም የለም። ስለዚህ በካምፑ ያለው ሁኔታ አስከፊ ነው።
የኬንያ መንግስት ካምፖቹን በሙሉ እዘጋለሁ እያለ በየጊዜው ሲያስታውቅ እንደነበረ ይታወሳል። አሁን ግን በካምፑ ያለውን መጨናነቅ ቀለል ለማድረግ እንደ አውሮፓውያን አቆጣጠር በ2016 ዓመተ ምህረት የተዘጉ ሁለት መጠለያዎች እንዲከፈቱ ፈቅዷል። የረዴት ድርጅቶችም እንደሚሉት መጠለያዎቹ ቀደም ብሎም መከፈት የነበረባቸው ናቸው። ጋይ አቮኞ በዳዳብ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን UNHCR ተጠሪ ናቸው።
WFP is already alerting us that their capacities are being overstretched.
መጠለያ ካምፖቹ ከአቅም በላይ እየተጨናነቁ መሆናቸውን የዓለም የምግብ ፕሮግራምም አስቀድሞ አስታውቆናል። አብዛኞቹ መጠለያዎች እያንዳንዳቸው ወደ 100,000 ስደተኛ ይዘዋል። ካምፖቹ 100,000 ሰው የማስጠለል አቅም የላቸውም። ነገር ግን አሁን ስደተኞቹ እየገቡ ነው። ከየካቲት ወር በኋላ ስደተኛ መቀበል እንደማይቻል የዓለም የምግብ ፕሮግራም ነግሮናል።
ዘምዘም ኦመር በሚከፈተው ካምፕ ከልጆቼ ጋር የተሻለ ኑሮ አገኝ ይሆናል ብላ ተስፋ አድርጋለች።
በሚከፈተው ካምፕ ደህንነታችን ይጠበቃል። ውሃና መጠለያ የመሳሰለው መሰረታዊ አገልግሎት ለልጆችም ትምህርት ቤት ተሟልቶልን እንኖራለን ብዬ ተስፋ አድርጋለሁ።
የኬንያ መንግስት እንዳስታወቀው በአዲሶቹ መጠለያ ጣቢያዎች የሚሰፍሩት ተመዝግበው መታወቂያ የያዙ የቆዩ ስደተኞች ብቻ ናቸው። እንደ ዘምዘም ኦመር ያሉት አዲሶቹ ደግሞ የስደተኝነት መታወቂያ እስከሚያገኙ በተስፋ መጠባበቅ ሊኖርባቸው ነው። ብዛት ያላቸው ስደተኞች ከተቀበሉ የአፍሪካ ሀገሮች አንዷ በሆነችው በኬንያ ከግማሽ ሚሊዮን በላይ ስደተኞች ተጠልለዋል። የሚበዙት ሶማሊያውያንና ደቡብ ሱዳናውያን ናቸው።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ ኤልያስ አስማረ ደግሞ በድምፅና ምስል ቅንብሩ አብረናችሁ ቆይተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።